ላይ ኢንተረስት ዙሪያ ላይ ደግሞ ያለውን ጠናዊ ልቦና ያውቃሉ። ይህንን ለመጠቀም ምናልባት የአባይን ውሃ ግብጽ እንዳንጠቀም ከለከለችን የሚል አይነት አዲስ ነገር ይዘው ሽፋን ነገር ይዘው ነው የመጡት። እንደገና ሽብርተኛ እንቃወማለን በሚል ሰበብ ኡጋንዳ የተደረሰውን አሰቃቂ ሁኔታ በመቃወም እንወጣለን የሚሉ ናቸው። እነዚህ ሁለት ነገሮች በእርግጥ ኢትዮጵያዊ በሙሉ የአባይንም ሆነ የኢትዮጵያን ኢንተረስት ማስጠበቅ ይፈልጋል። ችግሩ ግን ወያኔዎች እንደሚያወሩት ነው ወይ ነው ሪሊ ወያኔዎች በአባይ ተፋሰስ ላይ ያለውን ችግር እንደ ኢትዮጵያዊነት ተቆጭተው ያዩታል ወይ ነው? በፍጹም እንደ ሽፋን እኛን ሰላማዊ ሰልፍ ለማውጫ ነው የሚጠቀሙበት እንጂ በእውነት ካየን ከሆነ የወያኔ ኢንተረስት አይደለም። በእርግጥም ደግሞ በዚህ ጉዳይ ላይ ኢትዮጵያን እንቆጫለን። እውነት ከሆነ እስከዛሬም ኢትዮጵያን ታግሎ ያቆዩት ወያኔን ጨምሮ ወደ ስልጣን እንዲመጡ ያደረገው የአባይ ጉዳይ ነው። አባይንና ሌሎችን ጥቅም እንሰጣለን እያሉ ለየሀገሩ ፕሮሚስ በማድረግ ነው ወደ ስልጣን የመጡት። ወደ ስልጣን ያመጣቸውን ግብጽ ዛሬ ስልጣን ከያዙ በኋላ ሊከዱት ያሰቡ ይመስል ለእኛ ድራማ ሲሉ ነው ይህን ቃል የሚጠቀሙበት። እና በአጠቃላይ ሁለት አይነት ማደናገር ያለበት ነው። አንደኛ ብሔራዊ ጥቅማችን የሚያስጠብቁ ለመምሰል እና እኛን ለማደናገር ለመከፋፈል፣ በሁለተኛ በኢንተርናሽናል ኮሚኒቲ የደረሰባቸውን የፖለቲካ ውድቀት ለማካካስ አዲስ ሆን ብለው የጀመሩት ነገር ነው። ሁለቱም ውሃ የሚቋጥር ነገር አይደለም። ኢትዮጵያዊ ከዚህ በላይ ያውቃል። እና የዚህ አይነቱን የሽፋን እንደው በአቋራጭ አቶ መለስ እድሜ ልክ ይግዙን የሚል ሰላማዊ ስልፍ አይኑ እያየ የሚካፈል ኢትዮጵያ የሚኖር አይመስለኝም።
መልካም ናምን የምትጨምርበታለ ወይ? ታማኝ ከተመለሰ እሺ፣ ታማኝ ግባ።
እሺ፣ ታማኝ ቀጥልና ነው የጨምረ።
እሺ፣ ሙሉ ሀሳቡን አበበ ገልጾታል። አንድ ነገር ግን ካስፈለገ እያንዳንድ ኢትዮጵያዊ እኛም እዚህ በስደት ያለ ነው የኢትዮጵያን ብሔራዊ ጥቅም የሚያስከብር ቢሆን ኖሮ ህወሓት ምን እንደው ሌላ ምን ሀሳብ አለን? አጅበ ነው በደል ረስተን እንደ ወታደር እንኳን ልንሰለፍለት ፈቃደኞች ነን ኢትዮጵያውያን። ምክንያቱም ከዚህ በፊትም ብሔራዊ ጥያቄ ብሎ ባነሳው ላይ ዲያስፖራው ያቅሙን አድርጓል። ይሄ ግን አይደለም። ሰላማዊ ሰልፍ ማድረግ መብታቸው ነው። ሁላችንም የምንጮህበት ሁሉም ሰው የመሰለውን እምነት የሚያካሄድባት አገር ትሁን ነው የሁላችንም ጩኸትና ንፍለፋ። ስለዚህ ማንም የህወሓት ደጋፊ ዛሬ ተነስቶ ሰልፍ ቢያደርግ ማንም ኢትዮጵያ የተቃውሞ የለውም። መሰረታዊ ሀሳቡና መነሻቸው ምንድን ነው? ከዚህ በፊት በህወሓት ደጋፊነት የሚታወቁት የተነሱባቸው ወይም የወጡባቸውን ሰላማዊ ሰልፍ ይዋቸው፣ አንደኛ ቮይስ ኦፍ አሜሪካ ይዘጋ ብለው ነው ከዚህ በፊት ሰልፍ የወጡት። አሁን ደግሞ ይህን አይነት ጥያቄ ሲመጣ በእውነት ለመናገር ሽብርተኝነትንና የአባይን ውሃ የመጠቀም ፍላጎት ኖሮ እኛ ኢትዮጵያውያን እውነት ከህወሓት ያነሰ ኢትዮጵያዊነት ኖሮን ይህንን ሀሳብ እንቃወም ሰዎች ሆነን ነው? ግን ሽብርተኝነት በራሱ እኛ ከህወሓት ሽብር አምልጠን የመጣ ነው፣ ከደርግ ሽብር አምልጠን የመጣ ነው ቀርቶ በመጠጊያነት መጠለያ የሰጠንን አሜሪካን በሽብርተኞች ሲጠቃ እያንዳንዳችን እንደ ጉድል ጉዳያችን ያዘንበት የተናገርንበት ጉዳይ ነው። ምክንያቱም ሽብርተኝነት እከሌ ከእከሌ አይለይም፣ ንጹሐን ሰዎችን የሚያጠፋ ሀሳብ በመሆኑ ሁላችንም ተቃዋሚ ነን። ኡጋንዳ የወደቁት ኢትዮጵያውያን ወንድሞቻችን ብቻ አይደሉም። ኡጋንዳ ውስጥ የወደቁት ማንኛውም ሰብአዊ ፍጡር ያሳዝነናል። ኢራቅ ውስጥም ፓኪስታንም አፍጋኒስታን የሚወድቁ በሽብርተኝነት ምክንያት የሚሞቱ ሰዎች በሙሉ ያሳዝኑናል። ማንም በዚህ ላይ ተቃውሞ ሀሳብ የለው። ሽብርተኝነት ለምንኖርባት ዓለም ጸር ነው። አራት ነጥብ። ይህን ማንኛውም ኢትዮጵያዊ ይቃወማል። ግን ይሄ ሽፋኑ ነው። ይሄ ባለፈው 99.6 አግኝቼ የኢትዮጵያ ቢወድም ባይወድም መሳሪያውን እናቅሟለች ያፍነዋለሁ፣ ከዛ እንቅልፍ የሚነሳውን ግን ዲያስፖራው ነው በሚል ይህንን ሀሳብ አምጥቶ እኛ ደግሞ ለሱ የምርጫ መሸፈኛ እንድንሆን በዚህ ማስታወቂያ ስር ተሰልፈን ስንገባ መለስ ለዘላለም ይኖር፣ ድህነትን እየተዋጋ ነው፣ ኢትዮጵያ እያደገች ነው፣ ሰብአዊ መብት ተከብሯል፣ እኩልነት ሰፍኗል የሚለው መፈክር እዛ ስንደርስ ይዘውት ብቅ ሊሉና ይህንን የኢትዮጵያ ሕዝብ ደግሞ የውጭ ያለውን ኢህአዴግም 99.6 ደገፈው የሚል ማጭበርበሪያ ትያት ይዘውልን ነው የመጡት። ይሄንን የሚደግፍ ኃይል ካለ ይሄ እየተካሄደ ያለው ነገር ትክክል ነው ብሎ የሚያምንም ካለ በተጻራሪው ኢትዮጵያ ውስጥ የተደረጉትን በደሎች፣ አፈና፣ ግፍ፣ የጥቂት ቡድኖች የበላይነት፣ የአብዛኛውን ህዝብ መረገጥ ያስበዋል ወይ ነው እንጂ በዚህ የሰላማዊ ሰልፍ ማንም የሰውነት መብት ነው ወጥቶ የፈለገውን ሀሳብ ማቅረብ ይችላል። ኢትዮጵያኖች ግን በህወሓት የደረሰብንን በደል እንረሳዋለን ወይ? እየተካሄደ ያለውን አፈናት እያየን ነው ወይ? የልጅ ልጆቻቸው ሳይቀሩ በመሪነት እንዲቀጥሉ ለሚቀጥለው 50 ዓመት እየተሸረበልን ያለውን ሴራ እያየን ነው የምንሸሸው ወይስ ምን እየተደረገ ነው? ለዚህ ነው ወይ አጃቢ የምንሆነው ነው እንጂ ጥያቄው። ማንም የአባይን እኔ እኮ ከእናቶ መለስ ሲመጣ ነው የሚያሳዝነው። አባይን ቀርቶ ከየትም ውሃ ሊያመጡልን አይቀርጽበን በተቀበልን ነበር። ግን ወደብ አያስፈልጋትም የግመል መጠጫ ነው እያሉ ያሾፉብን አቶ መለስ። የጣና በለስ ፕሮጀክት እኮ በደርግ ጊዜ ተጀምሮ ህዋቶች ቦምብ ጥለውበት እኮ ነው የተቋረጠው። ዛሬ አስመረቅ ነው የሚሉት እና አቶ መለስ ኢትዮጵያ እኮ በድህነት እንድትኖር ድልድይ ሲያፈርሱ ትምህርት ቤት ሲያፈርሱ የነበሩ ሰዎች ናቸው ብሔራዊ ደህንነቷን እናስጠብቃለን የሚሉት። እና ሰልፉ ላይ አይደለም የሰልፉ ሽፋን ምንድን ነው የሚለው ማየት አለብን። ጨርሻለሁ።
መልካም እሱ ነው ጥያቄው። ናምን በደም እንድታብራራበት እና አብረህ በዚሁ ላይ የምትጨምረው እንድጨምረው የምፈልገው ከዚህ ቀደም ታስታውሱ እንደሆነ በ1997 ምርጫው እንደተጠናቀቀና ያ ህዝባዊ ማዕበል ተንቀሳቀሰ ሰሞን በዚህ በኤምባሲውና በውጭ ጉዳይ መስሪያ ቤታቸው አማካኝነት የዲያስፖራውን ግንባታ የኮንስቲቱዌንሲ ግንባታ የሚል እቅድ ነበራቸው። ዛሬ የምናያቸው ውጤቶች የዛ እቅድ ውጤቶች ናቸው የሚመስሉት። ዲያስፖራውን በጀት መድበው ስራዬ ብለው እንዴት እንደሚከፋፍሉት እንዴት እንደሚመቱት እያሰቡ የመጡበት ሁኔታ ነው ያለው። ይሄ አሁን ለምሳሌ ግብጽንም አባይ የተመለከተም ይሁን ጸረ ሽብርተኝነትም ይሁን ሰላማዊ ሰልፍ ወያኔ አሜሪካ ምድር ዲሲ መዲና ላይ ግንባር ላይ ምን አስፈልገው? ለማን ነው የሚጮኸው? ምንድን ነው ያ ሰላማዊ ሰልፍ ያስፈልገው? ራሱን እሱንም እንደው ለማሳየት ብትሞክሩ ደስ ይለኛል። እና እስቲ በዚህ ዙሪያ ላይ ዳምን የምትጨምርበትን ጨምርበት ደግሞ።
ትክክል ነው። አሁን ታማኝም አበበም እንዳስቀመጡት ነው ወያኔ ያው የኢትዮጵያን ህዝብ ለዘላለም አፍኜ እየረገጥኩ በፈለኩት መንገድ በሚመስለኝ እገዛዋለሁ ብሎ ወስኖ ያው ምርጫውን አይና ወጣ ዘረፋ አካሂዶ 96.4% ድምጽ አገኘው ብሎ እንትን ያረገበት ሁኔታ ነው ያለው። እና ያንን ደግሞ ወደ ዲያስፖራው መረቡን በማስፋት እዚህ ያለውን ተቃዋሚ አፍኜ ዲያስፖራውን በጥቅምም በመደለልም ኢትዮጵያዊ ስሜቱን የብሔራዊ ስሜቱን በመኮርኮር የኔ አራጋቢ የኔ አጨብጫቢ የኔ አጎብዳጅ አረገዋለሁ ብሎ ወስኖ በእቅድ ደረጃ በደም ተጠንቶ በስራ ላይ እየዋለ ነው። አሁን የሚበተነውን ፍላየር በራሪ ብናይ የኢትዮጵያ አሜሪካኖች ይላል በባለቤትነት። ሀቁ ግን የዚህ ያለው የወያኔ ኤምባሲ ካድሬዎች እዚህ አንዳንዴ በሬዲዮ የቀረቡ እዚህ ግባ የማይባል ወናፋቸውን የሚነዙት ካድሬዎች ወያኔ ኤምባሲ ያሉት እነሱ እንዲሁም ደግሞ የሼክ አላሙዴ ሰዎች እና ደግሞ አሳፋሪ የሆኑ ሆዳሞች ዶክተር ገሌ ምናምን ይባሉ አሉ የተወሰኑ ሰዎች እነሱ አንድ ላይ ኮንኮት አድርገው ያቀረቡት ነገር ነው። ግን ህዝቡን ለማታለል ቅድም ታማኝ እንደጠቀሰው ለመሸፋፈኛ ኢትዮጵያን አሜሪካኖች እንዳዘጋጀው ተደርጎ ነው እየተበተነ ያለው በሰፊው በየቤተክርስቲያኑ በየኢትዮጵያ መደብሮች በምን በሁሉም ቦታ እየተበተነ ያለው እና ይሄ መሸፈኛ ነው። በራሳቸው እንኳን ኮንፊደንስ ስለሌላቸው የኤምባሲውና የህዋወት ካድሬዎች እንዳሉበት ምንም አይነት ፍንጭ አልሰጡም። በራሳቸው እምነት ስለሌላቸው እነሱ ቢጠሩት ኢትዮጵያዊ አክንትፍ ያላቸው ስለሆነ በዲያስፖራው እንደማያወጣላቸው ስለሚያውቁ እችን ለመሸፈን ኢትዮጵያን አሜሪካን ብለው ነው ከየስቴቱ በጣም ብዙዎች እየወጣ ሆቴላቸው የአውሮፕላን ትኬታቸው ሁሉ እየተከፈለ ከየስቴቱ እየመጡ ነው የእነሱ ደጋፊዎች። እና ይህንም የሚያዘጋጁ ቅድም እንዳልኩት ኤምባሲ ውስጥ ያሉ ወያኔዎች እና ይሄ ደግሞ የትግራይ በሰሜን አሜሪካ ዩትና የሚባለው እነሱም ሌሎችም የእነሱ ተባባሪዎች የታወቁ ግለሰቦች አሉ። ይሄው እዚያ ካ ያለም አንድ ሬዲዮ አለ የእነሱ ተቀጽላ እዛ ላይ የቀረቡ ሰዎችን አዳምጣችሁ ሊሆን ይችላል። እነሱ በወያኔነት የተሰለፉ የወያኔ አገልጋዮች አፈቀላጤዎች ናቸው። የት ሰምታችሁ እንደው ከማንም ያልወገነ ፖለቲካ አቋም የሌለው ለኢትዮጵያ ፍቅር፣ ለኢትዮጵያ አንድነት፣ ለኢትዮጵያ ብሔራዊ ክብር እያሉ ኢትዮጵያዊነትን ካባ ለብሰው የኢትዮጵያን ሰንደቅ ዓላማ እያውለበለቡ እኛን ሊያጃጅሉ እኛን አይናችሁን ጨፍናችሁ ላቦኛችሁ አይነት እንትን ያታዘው እና ይሄ በደም ሳያስ እንዳልከው አቀዳው አስልተው በደም የተዘጋጅተውበት ለረጅም ጊዜ አሁን እንግዲህ አገር ውስጥ ተቆጣጥረናል ውጭ ያለውንም ደግሞ እንቆጣጠራለን ከሚል ቀመር የመጣ የመጀመሪያው ምዕራፍ ተግባር ነው ማለት ነው። አንዴ ነው ቀደም እንደተባለው ምንድነው ግን አላማቸው በዚህ የሚያጭበረብሩበት አንዱ ያው እንደተባለው የሰልፉ አላማ የነሱ ኢትዮጵያ ላይ የአሜሪካ መንግስት ተጽዕኖ እንዳያደርግ ኢትዮጵያ ውስጥ ያለው ዲሞክራሲያዊ ሁኔታ እሱን ለማስተዋወቅ በሁለተኛ ደረጃ ደግሞ የአባይ ወንዝ ላይ ያለ መብታችንን ለዛ ለመቆም ኡጋንዳ ውስጥ የተደረገውን ሽብርተኝነት ለማውገዝ ይላሉ። በቀደም ተከተል ብናያቸው እነኚህን አላማ ብለው ተናረጓቸው የአሜሪካ መንግስት ተጽዕኖ እንዳያረግ ሰልፍ መውጣት በዋሽንግተን መዲና ታያስ እንዳልከው ለምን አስፈለገ? በምርጫው ማግስት ምርጫ ተብየው ድራማ ማግስት የአሜሪካ መንግስት የምርጫ ተጭበርብሯል ያለም አቀፍ መስፈርትን አያሟላም በጣም ብዙ ችግሮች አሉት ብሎ ስቴት ዲፓርትመንት መግለጫ ሲያወጣ ጉዱ የወያኔው ቁንጮ መለዘና ምንድነው ያለው? ብትቀበሉ ተቀበሉ ካልተቀበላችሁ እራሳችሁ ጉዳይ ብሎ በይፋ አልተናገረም። ስለዚህ ለምን አስፈልገ አሜሪካን ድጋፍ በሰልፍ ለማጀም? አንድ ሁለተኛ በአላማ ደረጃ ያስቀመጡት የአባይ ወንዝ መብት ታማኝ ጥሩ አርጎ እንዳስቀመጠው የሁላችንም ኢትዮጵያኖች የኢትዮጵያ ህዝብ መብት ነው አባይን የመደገፍ በአግባቡ የመጠቀም። ይሄ መብት ደግሞ የኢትዮጵያ ብቻ ሳይሆን በአካባቢው ያሉት የአባይ ተፋሰስ ሀገሮች ህዝቦች መብት ነው። ይሄ በቅርብ ጊዜ የተፈረመም አንድ ስምምነት አለ። ያንንም በሚመለከት ግብጽ ይሄ የኛ ብሔራዊ ጥቅም የሚጻረር ነው ሚል ስቴትመንት አርጋለች። ሱዳንም እንደዚሁ ተመሳሳይ ነው። እነሱ ግን ሊሉ የሚፈልጉት ልክ ግብጽ እንደ አዲስ ኢትዮጵያን ጦር ከቶ የጦር ኃይሉን አውጆ ኢትዮጵያ ላይ ጦርነት እንደሚያነሳ አርጋው በማቅረብ ኢትዮጵያን ለማኮርኮር በራይ ስሜታችን ለማኮርኮርና ከነሱ ጀርባ እንድንሰለፍ ለማድረግ ነው። ግን ሀቁ ግን የግብጽ መንግስት ባለፉት 50 አመታት አንድ አይደለም በብዙ ጊዜ ይሄንኑ ዛቻና ማስፈራሪያ ሲል የነበረ ነው። ከፕሬዝዳንት ገማል አብደል ናስር እስከ ሳዳት እስካሁን ድረስ ያልተቋረጠ ዛቻ ሲያደርግ የነበረ ነው። ይሄ ደግሞ የግብጽ መንግስት በአሁኑ ጊዜ የሚለው ነገር ለኛ ለኢትዮጵያ ብቻ የተወሰነ ሳይሆን ሌሎቹም በዚህ በተፋሰስ ሀገሮች ስምምነት ላይ የነበሩ እነ ኬንያ፣ እነ ኡጋንዳ፣ እነ ታንዛኒያ፣ እነ ኮንጎ ያሉበት ነው። እነሱ ሲግናታሮች ናቸው በዚህ ጉዳይ ላይ። ለምንድን ነው እነሱ ዜጎቻቸውን ኦ ግብጽ እንደዚህ ያለች ተሰለፉ ደግፉን ሊወሩን ነው ምናምን የሚል ከበሮ ነጋሪት የማይመቱት እንትን ጥሩምባ የማይነፉት? ወያኔ ይሄንን የሚጠቀመው ቅድም በደም ተገልጿል እኛን ለማታለል ለማጭበርበር የሱ አጎብዳጅ የሱ አጨብጫቢ ለማድረግ ነው። ኢትዮጵያ ውስጥ በግድ በአፈና በህዝቡ ሁሉና በሰርቫይቫሉ በኑሮው እየመጡ እኛን ለኛ ካልመረጥ እኛን ካልመረጥ እንዲህ አታገኝም ትምህርት አታገኝም ስራ አታገኝም ህልውና አይኖርም እያሉ አንድ በአምስት በሚባለው ቀመር ኢትዮጵያ ውስጥ ህዝቡን አፍነው እንዳሉት እዚህም ደግሞ የሚገርም ነገር ነው። አንዱ የሚያካሄዱ ነገር እኮ ዲያስፖራ ያለው ኢትዮጵያ የሚመላለሰው ብላክሜል ሁሉ እያደረጉ ነው። አፋ አውጥተው እዛ እየሄደ ንብረት እያፈራ እንዴት እኛን አይደግፍም? ይሄ ሁሉ ቪልድ የሆነ ትሬት ነው፣ ብላክሜሊንግ ነው። እኛን ካልደገፍክ ኢትዮጵያ ውስጥ የምታገኘውን ጥቅም ይቀርብሃል። እንደ እነኚህ ምንም ይሉኝታ የሌላቸው እማያፍሩ ጉዶች አሁን በአገር ፍቅር ጀርባ በኢትዮጵያዊነት በኢትዮጵያ ብሔራዊ ጥቅም ጀርባ የነሱን ዘረኛ አፋኝ አምባገነና አገዛዝ ለማቆየት የሸረቡት አዲስ ሴራ ነው እንጂ ከኢትዮጵያዊነት ከኢትዮጵያ ብሔራዊ ጥቅም ከግብጽም ሆነ ከማንም ኢትዮጵያ ላይ ኢሚነንት ክሊር የሆነ ዴንጀር ስለ አለ አይደለም። ይሄን የሚያረጉት ይሄን የሚያረጉት ዲያስፖራውን ያኔ በትዝ ይላችኋል አለም ኢሳያስ አብረን ነበርን በ2000 በኤርትራ ጦርነት ሳቢያ እዚያ አካባቢ ያለውን ኢትዮጵያዊ በመላው አሜሪካ እንዳጃጃሉት ባንዳን ጅሎች አማካኝነት ኢትዮጵያውን ሁሉ እዚህ እንደከፋፈሉት አሁንም እንደዛ አይነት ነገር ለማድረግ በደንብ አስበው አስልተው የሚንቀሳቀሱበት አጀንዳ። ሀቆ ግን ምንድነው የዓለም መንግስታት ቀድም አበበ ብሎታል እንዲሁም በታዋቂ ተቾች ታዋቂ ጋዜጠኞች ኢትዮጵያ ውስጥ ያለው ዴታ እጅግ እየከፋ ነው። ወደ ፍጹም አምባገነንነት እየተለወጠ ነው። አፈናው ፍራአቱ ይሄ ዘረኛ መሆኑን እንደውም ሬኔ ሌፎርት የተባለው የፈረንሳይ ኢንተለክቹዋልና ጋዜጠኛ በቅርብ ጊዜ የጻፈው ናምሹር አይታችሁታል። ከእንግዲህ በኋላ በእንደዚህ አይነት ሁኔታ አንድ ፓርቲ አምባገነንነት የአንድ የትግርኛ ተናጋሪ የበላይነት ኢትዮጵያ ውስጥ ዋናው ሶርስ ኦፍ ኢንስታቢሊቲ የግጭትና የቅራኔዎች ትልቁ መንስኤ ይሄ ይሆናል ብሎ ፈረንጆች እንኳን እኮ በግልጽ እየተናገሩ ነው። ዛሬ የአንድ ዘር የአንድ ቋንቋ ተናጋሪዎች የበላይነት ኢትዮጵያ ውስጥ ሰፍኖ ያንን እንደ ትልቅ ዴሞክራሲ እንደተገኘ ልማት ያሉ መንገዶችና ቤቶች ኮሎኒያሊስቶችን ሰርተዋል። ምንም የሚያስደንቅ የለም። እጅግ አካኝ አምባገነናዊ ስርዓቶች ብዙ አይነት ልማት አካሂደዋል። እነ ስታሊንን መጥቀስ ይቻላል፣ እነ ሂትለርን መጥቀስ ይቻላል። እና አንዳንድ ከዚሁ ከእርጥባን ከሚያገኙት ከፈረንጆቹ አንዳንድ ነገሮች ስለተሰሩ ኢትዮጵያ ውስጥ ፍትሐዊ ርትዓዊ ስርዓት አለ፣ ዴሞክራሲያዊ ስርዓት አለ፣ የህግ የበላይነት አለ፣ የሁሉም ብሔረሰቦች ቋንቋ ተናጋሪዎች እኩል የሆነ መብትና እኩል የሆነ ነጻነት አለ የለም። ይሄ እስክ በሌለበት ሁኔታ እነዚህ ሰዎች ይሄንን የገማ የከረፋ ስርዓት ለመቀጠል ዘረኛ ስርዓት ለመቀጠል የተለያየ አጀንዳ ወደኛ ይወረወሩ፣ አንዴ የሽብርተኝነት፣ አንዴ አባይ ወንዝ፣ ሌላም ጊዜ ሌላ ነገር እየመጡ እዚህ ያለውን ሁኔታ ኢትዮጵያ ውስጥ ያለውን ሁኔታ እዚህ ደግሞ ለመድገም በዚህ የሚታለል ኢትዮጵያዊ ካለ በጣም 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 ተሳስቷል።
መልካም
እሺ። ላይ ግን አንድ ነገር ኢሳያስ አንቲ አንድ ነገር ምን ማስተዋል አለብን፣ ለምን ይሄን ሊያደርጉ ሞከሩ የሚለውን መመርመር አለብን። ቅድም ኢሳያስ ጠይቅ እንደው ለምን አስፈልጋቸው ብለ ጠይቀህ ነበር። አይ ቲንክ አንድ ነገር እኛ በመጀመሪያ በውጭ ሀገር ያለን ኢትዮጵያን የተሞኘ ነው ነገር አለ። በነጻነት የኢትዮጵያም ሬዲዮ በአዲስም ሬዲዮ በተለያየ ጊዜ ደጋግመን የምንናገራቸው ነገሮች አሉ። የህብረተሰቡ የኮሚኒቲ መሰባሰቢያዎች፣ ቸርቾች፣ መስጊዶች፣ ኢትዮጵያ ኮሚኒቲዎች፣ የተለያዩ ድርጅቶች መሪዎቻቸው በእነሱ አቀንቃኞችና በእነሱ ደጋፊዎች እንዲያዙ በአመታት ሰርተውበታል። ዛሬ መመርመር ያለብን በኮሚኒቲ ስም የተቋቋሙ ነገሮች መሪዎች እነማን ናቸው ብለን መመርመር አለብን። እነዚህ ሰዎች ቢያንስ እዚህም እዛም አይደለሁም ሲሉ ትሰማቸዋላችሁ፣ ያንም ይህንም አልደግፍም ሲሉ ትሰማቸዋላችሁ፣ ፖለቲካ ውስጥ የለንበትም ሲሉ ትሰማቸዋላችሁ፣ ተቃዋሚው በሚያዘጋጃቸው ማንኛውም ሰላማዊ ሰልፍ ላይ ሲጋብዙ ፖለቲካ ይመለከተን ብለው ይቀራሉ። አሁን ግን ተመልክቱ እዚህ ሰልፍ ላይ በየሬዲዮ እየቀረቡ ኢንተርቪው የሚደረጉት እነማን ናቸው? እነዚሁ ናቸው። የሃይማኖት መሪዎች፣ የኮሚኒቲ መሪዎች ተብለው የተቀመጡ የየቸርች የምናምን የኮሚቴ የቦርድ ምናምን መሪዎች የሚባሉት ናቸው። እነዚህ ናቸው ተቃዋሚው ፍላየር እንኳን ሲበትን እነሱ በሚሰበሰቡበት አካባቢ ፍላየር እንዳንበትን የሚያደርጉን። እነዚህ ናቸው መንግስትን በሚቃወሙ ነገሮች ላይ የገንዘብም ሆነ የምን ድጋፍ ስጡን ስፖንሰር አድርጉን ስንላቸው ፖለቲካ ውስጥ አያገባንም የሚሉን፣ ዛሬ ግን ይህን ሰልፍ ስፖንሰር ያደርጉ እነሱ ናቸው። እና እያንዳንዱ ኢትዮጵያዊ በሚሳተፍበት ቦታ፣ እኔ የምሳተፍበት ክፍል ቸርችም ይሁን መስጊድ፣ መሪው ምንድን ነው የሚያደርገው ምንድን ነው የሚሰራ ብሎ መመርመር አለበት። ዝም ብሎ አልመጡም እነዚህ ሰዎች። ቅድም ያላችሁት በቤት ስራ፣ እያንዳንዱ ቤት ሲሰራ በግሩፕ ነው የተሰራው። በግሩፕ ቦታ የተመሩት ሰዎች የዛ ግሩፕ አስተባባሪ ማን ነው ብለን መመርመር አለብን። የእነሱ ሰው ነው፣ ቢያንስ እነሱ የሚደግፍ ነው። አንድም ቀን እነዚህን ሰዎች ሰላማዊ ሰልፍ ላይ አናይም። አንድም ቀን መንግስትን የሚቃወም ቦታ ላይ አናይም። እንዲህ አይነት ነገር ግን ኤምባሲ ስጠራቸው አይቀሩም፣ ይመጣሉ። እና አሁን አይደለም መባነን ያለብን፣ ቀድመን መባነን ነበረብን። እያንዳንዱን የትኛው ኮሚኒቲ ነው ቸርች ውስጥ በፖለቲካ ተቃዋሚነቱ የሚታወቅ ሰው በቦርድ ቸርማንነት ሊመረጥ ሲባል ሆኖ ነው ስማ ፖለቲከኛ ነው ተብሎ ሪጀክት እንዲደረግ ያደርጉታል። ወያኔን የሚደግፍ ሰው ሲሆን ግን ዝም ብሎ ነው የሚመረጠው። የምናየው እኮ ነው። እና እንትኑን ወስደውታል፣ እያንዳንዱን አለን የምንለውን ኦርጋናይዜሽን ወስደውታል። ይሄን ሁሉ ሰርተው ነው የልብ ልብ አግኝተው የመጡት እንጂ ያውቁታል የእነሱን ክሬዲቢሊቲ። ማንም አሁን የምትናገሩትን በአባይም ሆነ በሌላ በኢትዮጵያ ኢንተረስት ዙሪያ ላይ ታማኝ ያለው ነው። እንዲያውም አንድ ሬዲዮ አድማጭ ምንድን ነው ያለው፣ የኢትዮጵያ ዳር ድንበር የት ነው ብለው ሲጠይቁት መለስ
እኔ ገና ጅቡቲም ክሌም አላት ኬንያም ክሌም አለው ሌሎችም ብዙ ክሌም ያደረጉት ነገር አለ እሱ ሁሉ ሳይጣራ የኢትዮጵያን ቦርደር ይሄ ነው ልል አልችልም ነው የሚለው መለስ ዜናዊ እንዲህ አይነት ሰው ይሄ ነው ታዲያ ስለ አባይ ተቆርቆሮ እሱን ደግፈን አምነን የምንወጣው እና የተሞኘ ነው በአካባቢያችን ያሉ ማንኛውም ኦርጋናይዜሽኖች በኢትዮጵያ የፖለቲካ ጉዳይ ላይ በተቃውሞ ጉዳይ ላይ ስንቶች ናቸው ማስታወቂያቸውን ከኛ ሬዲዮ ያወጡት ተቃዋሚ ደገፍክ እንባላለን ብለው እና ውስጡን መመርመር የሚያስፈልገን ይመስለኛል። እነሱ የሞት የሽረት ነው የሚያደርጉት እኛ ደግሞ ምን እንደምለው ማላቋ ነገር ነው እያደረግን ያለ ነው እዛ ላይ ይመስለኛል።
የእኛ ነው የሞት
የሽረት እዚህ ላይ አንድ ነጥብ ጨምር
ቶሎ
እኛም አሁን አበበ እንደጠቀሰው አጸፋውን መመለስ አለብን። እነኚህ ከወያኔ ጋር የሚያጎበድዱ የወያኔ አጨብጫቢ የሆኑ ቢዝነሶች ኢንስቲትዩሽኖች ቦይኮት ማድረግና ማጋለጥ መጀመር አለብን። ትግሉ በኢትዮጵያ ነጻነትና በትግራይ ነጻ አውጪ ግንባር መካከል ነው። ቆዳም ኢትዮጵያኖች የትግራይ ነጻ አውጪ ግንባር አጨብጫቢ ለመሆንና ለመከተል ከፈለጉ ከነሱ ጋር ምንም ማነገዱኝና ሊኖረን አይገባም። እኛም በግልጽ ማስቀመጥ አለብን መስመሩ። ይሄንን በግልጽ ማስቀመጥ አለብን። በዚህ ላይ ወደ ኋላ ማለት የለብን።
እስቲ ምንድናድርግ? በጣም ጥሩ ነጥብ ነው የተነሳው። የኛን ሚና በሚመለከት አነሳውallo ብዬ ያሰብኩት ነው። በተለይ ደግሞ በዚህ በነጻነቱ ከነጻነቱ ትግል ጋር ተያይዞ እነሱ የጀመሩት ዘመቻ አለ ያጸፋ አርምጃ አለ። እኛንን አሁን ቅድም አበበ እንዳለው እኛንን አሁን የሞትና የሽረት ትግል ውስጥ ያለ ነው። ምክንያቱም እነሱ በተለያየ መንገድ በተደራጀ ሁኔታ በተቀናጀ ሁኔታ እዚህ በአካባቢያችን በዲያስፖራ ስራቸውን እየሰሩ ነው። ቅድም ከተነሳው ከኢንስቲትዩሽኖቹ ጋር የተያዘ አሁን ለምሳሌ በኢትዮጵያ በኦርቶዶክስ ተዋሕዶ ቤተክርስቲያን ዙሪያ ላይ በአቡነ ጳውሎስ እና በአቡነ መርቆስን ለማስማማት በሚል ሰበብ የአቡነ አባ ገብረ መድኅን ወኪል የሆኑት አቡነ ገሪማ እዚህ ድረስ ዋሽንግተን የመጡበት ሁኔታ አለ። ነገሩ የተጀመረውና ዘመቻው ያለው በተለያየ አቅጣጫ ነው። እስቲ ትንሽ ፋታ እንስጥና ለአድማጮቻችን ተመልሰን እንደገና ወደ ዩቲዩብ እንገባለን። እስቲ አስቡበት። ሽብርተኝነት የሚለው ቃል ደግሞ ለዓለም አቀፉም የተጠቀሙበት ለዲፕሎማሲ መግዣ ለዲፕሎማሲ ግባታቸውና ድጋፋቸው የተጠቀሙበት መሆኑንም አስቡትና መንግስታዊ ሽብርተኝነትንስ በዚህ በተቃዋሚው ዘንድ እንዴት ነው ልንገልጽ የሚገባን? እንዴት ነው ለውጭውና ለዓለም አቀፉ ማህበረሰብ የምናስረዳው የሚለውንም አስቡበት። ከጥቂት አፍታ በኋላ ወደ ውይይቱን እንመጣለን። አድማጮቻችን የምንወያየው ከታማኝ በየነ ካበበ በለው ከናምን ዘለቀ ነው። ዶክተር ካሳን እየተበቀን ነበር እስካሁን ድረስ በመስመር ላይ አልተገኘም። ውይይታችን ይቀጥላል። ጥቂት ፋታ መልካም መልካም። እንግዲህ ወደ ውይይቱ እንደገና ተመልሰን እንምጣ። ቅድም ያነሳውተን ሐሳብ እስቲ አንዳቹ አንሱትና በሱ ላይ እንወያይበት ወይ ታማኝ ወይ ናምን። በተለይ እንድትናገሩበት የፈለኩት አንደኛው ሽብርተኝነት የሚለውን ሐሳብ ወይም ጽንሰ ሐሳብ ለነሱ በሚስማማቸው መንገድ አድርጎ በመጠቀምና በዲፕሎማሲው ዓለም ደጋፊዎችን ለመግዛት እየተጠቀሙበት ያለበት ሁኔታ አለ። አብዛኛው ህብረተሰብ ቅድም ታማኝም እንዳለው ጸረ ሽብርተኛ ሆኖ የሚኖር ህዝብ ነው። ከመንግስታዊ ሽብር ይወጣ ነው። ይሄን መንግስታዊ ሽብርን ይሄን ያገዛዙን ሽብር እንዴት ነው ለዓለም አቀፉ ህብረተሰብ መግለጽ የሚገባን የሚለውንም ብትመለከቱት። በዚህ በነጻነት ትግሉ ዙሪያ ደግሞ በአካባቢያችን ቅድም የተነሱት ነጥቦች ተቋሞቻችን በእነሱ ሰዎች የመያዛቸውን ሁኔታ አስመልክቶ ምን ትላላችሁ? ምን መደረግ አለበት? እንዴት ነው አካዳሚው መሆን ያለበት? ከትንንሽ ነገሮች ይጀምራል። ከዚህ ቀደም ያጥቢያ ወይም ደግሞ የቀየ ትግል ብለን ያነሳነው ነጥብ ነበር። በዚህ በነጻነት ለኢትዮጵያ ገንዘብ የምንልክ ሆነ ገንዘብ የማንልክ ከኢትዮጵያ የሚመጣውን ነገር ከዛ ከአገዛዙ ጋር ቁርኝት ካላቸው ነጋዴዎች ጋር ያለ መገናኘት እነዚህ ሐሳቦችን እስቲ አንሽራሽዋቸው። ከታማኝ ለነሳው እስከናምን ታማኝ እንዴ?
እሺ
እሺ
ለቀጥለኔ
እንዴ በደም
ወይሮ ብርቱካን። እሺ አንድ ነገር መታወቅ ያለበት ይሄን ያህል በጣም ፓወርፉል የሆነ መንግስት አድርገን አንየው።
ካስፈለገና በራሳቸው የሚተማመኑ የዲያስፖራውንና የውጭን ዲፕሎማሲ ድጋፍ የማይፈልጉ ከሆነ ዋሽንግተን ድረስ መጥተው ሰልፍ እናካሄድ አይሉ። ግን የውጭ መንግስታት በአጠቃላይ የሄዱበት ያለውን ነገር በደንብ ያውቃሉ እና ወዴት ሊያመራ ይችላል የሚል የምዕራባውያን ሀገሮችም የራሳቸው ስጋት አላቸው። በጥቂት የማፊያ ቡድን የምትመራ ሀገር እንደሆነች ያውቃሉ። መዋቅሩ የሚሊተሪው፣ የሴኩሪቲው፣ የቢሮክራሲው፣ ኢኮኖሚው በአንድ የተደራጀ ቡድን ስር እንደገባ ያውቃሉ። በረጅም ጊዜ ይሄን ምን ሊያመጣ እንደሚችል በብሶት ምክንያት ሊፈጠርና ሊፈነዳ የሚችለውን ችግር ተመልክተውታል እና የፖሊሲ ለውጥ ለማምጣት ጥረት እየተደረገ ነው። ያ ስጋት ፈጥሮባቸዋል። ይህንን ያውቁታል እኮ እና ይህን ያህል በጣም ጠንካራ መንግስት አድርገንም አናያቸው። የኛ ድክመት በውጭ የምንኖረው እንደተጠበቀ ሆኖ ማለት ነው እና ዲያስፖራውም ላለፈው 20 ዓመት የሰራቸው የዲፕሎማሲ ስራዎችን በቀላሉ የሚገመቱ አይደለም። ዛሬ እንደ ድሮ መጥተው በመልቲ ፓርቲ ሲስተም በምን በብሔር ብሔረሰብ እኩልነት በምናምን አጭበርብረው የሚሄድበት ሁኔታ አይደለም ያለው። በግልጽ እንደውም ትናንት አዲስ ድምፅ አበበ ጋር ኢንተርቪውችን ላይ ምን እንደሆነ ምክንያቱ ባልታወቀ ሁኔታ እየተናገርኩ ነበረ የኔ ሳይሰማ ቀረ ያሉኝ እና ምናልባት አየራችሁን ማልሻማ ከሆነ አንዳንድ መረጃዎችን ብጠቅስ ደስ ይለኛል። 99.6 አሸንፍ ያለው የሚለው የህዋት መንግስት የህዋት ስር ዝም ብዬ አይደለም የምለው። እዚህ በኢትዮጵያ ኤምባሲ አብዛኛው ስደተኛ ቁጥሩ ከየት ነው ተብሎ ከዛ አካባቢ አንድ ሰው በማምጣት ማስክ እያለበሱ በሚኒስቴር ደረጃ ሚኒስትሩን አስቀምጠው ከስር የህዋት ካድሬዎችም በምክትል ሚኒስትርነት በስራ አስኪያጅነት በምናምን ኃላፊነት እያሉ እየመደቡ ጠቅላላ መዋቅሩን የህዋት ፓርቲ የሚያንቀሳቅሳት ሀገር ነች። ይሄ በግልጽ የተቀመጠ እነሱ ሳያፍሩ የሚናገሩበት ነው። ይህንን በጣም ሴንስቲቭ የሆነ ጥያቄ ሲጠየቅ ጠቅላይ ሚኒስትሩ እንዴት እንደተሳደበ ታስታውሳላችሁ ጋዜጠኛውን። ይህን ጥያቄ አነስ ምክንያቱም ያውቃል ያ የብሔር ብሔረሰቦች እኩልነት የሰፈነባት ሀገር እያሉ የሚሰብኩን የብሔረሰቦች እስር ቤት የነበረችውን ኢትዮጵያ የብሔር ብሔረሰቦች ሀገር አረግናት የሚሏት ኢትዮጵያ እነማን ከየእንትኑ ተመርጠው የእነሱ ጉዳይ አስፈጻሚ ሆነው የተሾሙትን ላለፈው 20 ዓመት እና አባዱላ እና አያሌው ጎበዜ እና አቶ ሽጉጤ የሚባሉ 4-5 ሰዎች በዚህ በኦሮሞ ህዝብ ስም ወይም በአማራ ህዝብ ስም ወይም በደቡብ ህዝብ ስም የህዋትን የበላይነት እያስከበሩ የሚኖሩ አሽከሮች ናቸው። ይህ ግልጽ ነው። ይህን ሀሳብ ደግሞ ደግፈው መጥተው እዚህ የሚጮሁት በተመሳሳይ ማሰብ እየቻሉ ማሰብ የማይፈልጉ ናቸው። ሚሊተሪውን አንድ ባንድ እንመለከት። በኢትዮጵያ ውስጥ ካለው የብሔረሰብ ብሔር ብሔረሰብ ይህንን ያመጡት እነሱ ናቸው። እነሱ ባመጡት ህግና ስርዓት እንዳኛቸው ብንል 65% የሆነውን ኢትዮጵያዊ የሚያጠቃልለው የኦሮሞና የአማራ ህዝብ እንኳን በቁጥር አንድም ጄኔራል የለው እና የመከላከያ ሚኒስቴር የአስተዳደር መምሪያ ኃላፊ ብርጋዴር ጀነራል መሐሪ ዘውዴ፣ ሌተናንት ጀነራል ታደሰ ወረደ የስልጠና ዋና መምሪያ አዛዥ፣ ሜጀር ጀነራል ሞገስ ኃይለ ሳፕ እና ኮማንድ ኮሌጅ አዛዥ፣ ሜጀር ጀነራል ሞላ ኃይለማርያም የአየር ኃይል ዋና አዛዥ፣ ሜጀር ጀነራል ገዛ አበራ የሎጂስቲክ መምሪያ ዋና አዛዥ፣ ሜጀር ጀነራል ሳራ መኮንን የሰሜን እዝ ዋና አዛዥ፣ ጀነራል ሳሞራ ዩኑስ ጠቅላይ ኢታማዦር ሹም። እንደዚህ ነው እንትኑ የተያዘው። አቶ ደብረጽዮን ገብረ ሚካኤል የኮሚኒኬሽን እና ቴክኖሎጂ ዳይሬክተር ወይም ማናጅ፣ ዶክተር ተወልደ ብርሃን ገብረ እግዚአብሔር የፌዴራል አካባቢ ጥበቃ ባለስልጣን ዳይሬክተር፣ አቶ አባይ ፀሐዬ በሚኒስትር ማሪ የጠቅላይ ሚኒስትሩ አማካሪ፣ አቶ ርከበ ቁባይ የስራና ቤት ልማት ሚኒስትር፣ አቶ ነዋይ ገብረአብ የጠቅላይ ሚኒስትሩ የኢኮኖሚ አማካሪ ሚኒስትር፣ ብፁዕ አቡነ ጳውሎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ፣ አቶ ግዴ ገብረአብ የኢትዮጵያ ፖስታ ዋና ስራ አስኪያጅ፣ አቶ ስዩም መስፍን የኢትዮጵያ ውጭ ጉዳይ ሚኒስትር፣ አቶ በረከት ስምኦን የኮሚኒኬሽን ሚኒስትር። እያንዳንዱን ልንዘረዝረው እንችላለን። የትኛው ኢትዮጵያዊ ነው እንግዲህ ይሄንን የእኩልነት አገር ነው ብሎ ሊቀበልና ሊናገር የሚችለው? እንዲህ አይነት በአፓርታይድ መልክ የተቋቋመ ሌሎች በፍርሃት ተሸማቀው የሚኖሩባትን ሀገር እንደ እኩልነት ወስዶ 99.6 አሸንፌ ልገዛችሁ ነው ሲል ኑ እናጅ ብሎ ወገብ ላይ ነጠላ አስሮ ለስክሳ መዘጋጀት አያሳዝንም? ይህንን ህሊና ያለው ኢትዮጵያዊ ይፍረድ። ሽብርተኝነት ማለት ምን ማለት ነው? ጋምቤላ ውስጥ በተፈጠረ ችግር ከ200 እስከ 400 የሚደርሱ የአኝዋክ ዜጎች ተገድለዋል።
ይሄንን ዓለም አቀፍ የሰብአዊ መብት ድርጅቶች ሁሉ ያጋለጡት ነው። እነ ዶክተር ማ በርናባስ የሚባሉ የፌደራል ጉዳይ ሆነው ይሄን ጉዳይ ያወቁ አንድም ነገር ሳይፈጸም ከዛ ቦታ ላይ ተነስተው ግን በክብር ይኖራሉ። እነዛ ዜጎች ኢትዮጵያውያንን ብለን ካመን አፍንጫቸው ከኛ ዝቅ ላ ከንፈራቸው ከኛ ይተልቃል ብለን በራሳችን ካላፈርን በስተቀር የእነዚህ ዜጎች ደም አያሳዝንም? በደኖ በተለያዩ የኢትዮጵያ ግዛቶች ከነነፍሳቸው የተጣሉ ኢትዮጵያውያን የሉም? በአዋሳ የተረሸኑ የሉም? በወላይታ የተረሸኑ የሉም? ኦሮሞ በመሆናቸው የኦነግ ደጋፊ ተብሎ የተረሸኑ የለም? የታሰሩ የሉም? ይሄ ሽብርተኝነት አይደለም? ለዚህ ሽብር ጠያቂው ማነው? ተጠያቂው ማነው? እንደገና ይሄንን ረስተን በራሳችን ፍራት ተሸብበን የወያኔን መንግስት እንደ ኢትዮጵያዊ መንግስት ተቀብለን አጅበን እንሂድ? ሽብርተኝነት ምን ማለት ነው? ንጹሃን ዜጋን መግደል ማለት ነው። 200 ኢትዮጵያውያን በምርጫ 97 መገደላቸው የተገደለው ከዛ በላይ ነው። በነገራችን ላይ ግን አትሊስት መንግስት ያመነው 200 ኢትዮጵያውያን ቤተሰቦቻቸው እንኳን ይቅርታ ይጠየቁም? ከዚህ በለጠ ሽብርተኝነት አለ? ማ ተጠየቀ በዛ ግድያ? ይባስ ብሎ ገለው ተቃዋሚው እንዳለ ይቅርታ እንዲጠይቅ ተደረገ። ከዚህ በለጠ ሞት አለ? ኦፍ ኮርስ ድክመት አለ። ኦፖዚሽኑ ወይም በተቃዋሚው ጋር የተሰለፈው ኃይል የአመራር ብቃት አንሶ ተልፈስፍሶ ህዝቡን አንገት አስደፍቷል። ይሄ እያመመን የምንውጠው ሀቅ ነው። ግን ያ ማለት የነበረውን እውነት ደግሞ አይደብቅም። ለደረሰብን በደል፣ ለተገደሉ ወንድሞችና እህቶቻችን፣ ባድመ ላይ ለቀሩት ቀባሪ ላጡት ወጣት ኢትዮጵያውያን አንድም ተጠያቂ ባለመኖሩ ባለፈው 20 ዓመት ይሄንን ረስተን እንደገና ሆያው የያን ልናጅብ የዋት አጃቢ ለመሆን እንደገና ውጭ ጉዳይ ሚኒስተር ሄደን አርሚቁልን አቶ መለስን ልንዘምር ተዘጋጅተናል። ህሊናለን ጎልክ ሰልፍ የማድረግ መብት እንደተጠበቀ ሆኖ ይሄን እውነት ግን እንክደዋለን? አንድ ልጇን ትታ የገባችው ብርቱካን ሚዲክሳ ምን አደረገች ተብላ ይቅርታ አልጠየቅኩም ብላለች በሚል እድሜ ልክ ስትታሰር እንደ ሰው እንደና ልጅ እንዳለው እንደ ወንድም ይሄን እውነት እያየን ይሄን መንግስት መደገፍ አግባብ ነው? እውነት ኢትዮጵያን በአእምሯችን እያሰብን ነው እየሰራን ያለ ነው? ይሄን ካደረግን መንግስት ስንገባ እንዲህ ያደርገናል። ይህም ካል መንግስት ቤቴን ይወስደ እንዲህ የስጋት ኖረን ኑሮ ኖረን ለመሞት ነው የተዘጋጀ ነው ወይንስ ቢያንስ ጥዬ መጥቻለሁ እዚህ ያለውን ነፃነቴን አላስገፍትም? ሽብርተኝነት ማለት በራስ ዜጋ ላይ ህዝብ አዋጣው ገንዘብ ጥይት ገሶ የራስን ዜጋ መግደል ነው ሽብርተኝነት። ይሄን እውነት ህዝባችን መረዳት መቻል አለበት። ደግሞ ይህንን ሀሳብ ስናነሳ የመጀመሪያ ጣታቸውን ቀስረው የህወሓት ደጋፊዎች ሻቢያዎች ሊሉ ይሞክራሉ። እኔ ማን ነው ሻቢያ የሚሉት? ማን ነው ሻቢያን አዲስ አበባ ድረስ ይዞት የመጣው? ማን ነው እስከ 1998 ዓመተ ምህረት ድረስ ማን ነበር እስር ቤት አዲስ አበባ የነበረው? በአቶ መለስ ጋባዥነት ዛሬስ አቶ መለስ አቶ ስብሃት ነጋ የኤርትራን ነጻነት የመጣ ዛሬም እንዘምታለን እያሉ የሚደነፉብን እነዚህ ናቸው ኢትዮጵያውያን ሆነው እኛን የሚከሱት? አረ ጎበዝ እያሰብን እንራመድ። አረ ነገ ጥለነው ለምንሄድ ዓለም በከህሊናችን ጋር ቆመን እንሞት።
በጣም ለቀጠል
በደስ
አሁን ታማኝ ጥሩ አርጎ አስቆምጣለ። በርግጥ ጥያቄው የኢትዮጵያ አንድነት፣ የኢትዮጵያ ብሔራዊ ጥቅም፣ የኢትዮጵያ ክብር፣ የኢትዮጵያ ፍቅር ከሆነ እነኚህን ሁሉ በጣም ታላላቅ ንውዳን የሆኑ የሁላችንም ማንነት መግለጫ ጉዳዮች ሲያራክብ ሲነት ሲወጋ ሲያጣጥል ሲገድል ሲረግጥ የነበረ የትግራይ ነጻ አውጪ ግንባር ገና ከመስረታው የትግራይን ሪፐብሊክ ገንጥዬ መሰረታለሁ ብሎ የተነሳ ጠባብ ዘረኛ ቡድን በኢትዮጵያ ላይ ከፍተኛ ጥላቻ የነበራቸው ያላቸው ቅጥረኞች የሚመሩ ቡድን ግብጽ ይላሉ። ዛሬ ግብጽ አንዱ ከአረቦች አረብ ሀገሮችና ግብጽ ሆኖ ነው ይህንን ቡድን በኢትዮጵያ ላይ ተዘምቶ ነበሩ። ኢትዮጵያ ዳር ድንበሯ ተደፍሮ እንደ ዛሬው ሳይሆን የተበታተነ ሶማሊያ ያኔ ታላቅ ኃይል የነበረው የሶማሌ ጦር 700 ኪሎ ሜትር እስከ አዋሽ ድረስ ኢትዮጵያን ወሮ እነ መለሰ ዜናዊ የዛሬ ኢትዮጵያን ካባ ለብሰው የኢትዮጵያ አንድነት በኢትዮጵያ በያራይ ተጠባቂዎች ነን ባዮች ከሲያድ ባሬ ጋር ሆነው ኢትዮጵያን ሲወጉ ነበር። ኢትዮጵያ ስትዋጋ ኢትዮጵያ ስትወራ እሱ ቁጭ ብሎ እዛ ውስጥ የሚጠጣ ሰው ነበር። መለሰ ዜናዊ እና ጓደኞቹ ከሲያድ ባሬ ጋር ከሱም ጋር በነበራቸው ከአረቦች ጋር ከግብጾች ጋር ሆነው ነበር እርዳታውንም ገንዘቡንም መሳሪያውንም እያገኙ ኢትዮጵያን ሲወጉ ነበሩ። ለኢትዮጵያ ብለው ቢነሱ አምባገነንነትን ለመታገል ኢህአፓ ሌላ ፓን ኢትዮጵያን ኢትዮጵያ አቀፍ የሆነ ራዕይ የነበራቸው ድርጅቶች ዋቴቨር ለራዲዮሎጂ እንኳን ቢሆንሽ እነኚህ እኮ ኢትዮጵያ የለችም፣ ኢትዮጵያ ተረት ተረት ናት፣ ኢትዮጵያ ሚኒሊክ በሳንጃ የሰበሰባት፣ ኢትዮጵያ ኢምፓየር ናት፣ ኢትዮጵያ የብሔረሰቦች እስር ቤት ናት፣ ኢትዮጵያ የአማራው ቅዥን ናት፣ ኢትዮጵያ የምትባል 3000 ዓመት የለም 100 ዓመት ታሪክ ነው። ይህንን እኛ ነን ያለው ኢትዮጵያን የሚያፈቅር የኢትዮጵያን አንድነት የኢትዮጵያን ብሔራዊ ክብር የኢትዮጵያን ታሪክ የሚያዋርድ መሪ ለመጀመሪያ ጊዜ። ተራ አምባገነኖች አይደሉም፣ እንደ ኮሎኔል መንግስቱ ስርዓት እንደ ማንኛውም አምባገነን በዓለም ዙሪያ ብዙ አምባገነኖች ነበሩ። እነኚህ ኢትዮጵያን የሚጠሉ ለኢትዮጵያ ጥላቻ ያላቸው መልካቸው እኛን የሚመስል ስራቸው ግን እንደ ባዕድ እንደ ወራሪ ቅድም ታማኝ በደንብ አድርጎ አስቀምጦታል። ይሄ ከላይ ያሉት ባለስልጣኖች ብቻ አይደሉም፣ በወታደሩ በቢሮክራሲው በኢኮኖሚው ከታች ዛሬ ምንድን ነው ያለው እውነታው? ከባንክ ዘበኛ ጀምሮ እስከ ቀበሌ ሹም ድረስ እያንዳንዱ ቦታ ላይ ፈላጭ ቆራጮች የአንድ ቋንቋ ተናጋሪዎች ናቸው። ኢትዮጵያ በእርግጥ ኢትዮጵያን የምንወድ ከሆነ አንዳንድ የዋህን አሁን በዚህ ሰልፍ ዙሪያ ያሉ ሰዎች ልማት አለ ምን አለ ይላሉ። አዎ ኮሎኒያሊስቶችም እኮ መንገድ ሰጥቷል። አስመራን የሰራ ጣሊያን ነው እኮ ብዙ ብዙ ነገር ተደርጓል። ዛሬ 20 ቢሊዮን ዶላር ነው ለወያኔ በርጥባን ከውጭ መንግስታት ሚፈት የዛ የተወሰነው ፐርሰንት ኢትዮጵያ ውስጥ የሬንደር ስራዎች ሊሰሩ ምንድን ነው የሚገርመው? ጥያቄው እሱ እኮ አይደለም። ጥያቄው ምንድን ነው? ኢትዮጵያ ውስጥ ፍትሃዊ ሚዛናዊ የሆነ ልማት አለ ወይ? ኢትዮጵያ ውስጥ ዛሬ የብሔረሰቦች እኩልነት በእርግጥ መጥቷል ወይ? የተመጣጠነ የስራ የስልጣን የጥቅም ሚዛናዊነት አለው ኢትዮጵያ ውስጥ? ኢትዮጵያ ውስጥ ዴሞክራሲያዊ ስርዓት ጀንዊን የሆነ ኮምፒቲቲቭ የሆነ ስርዓት አለ ወይ? የህግ የበላይነት አለ ወይ? ወይስ የረቀቀ አፓርታይድ ስርዓት ነው ያለ? እንዴት ነው ከ70% ህዝብ ወጣን የሚሉ ሰዎች ዛሬ 90-70-80% ኢኮኖሚውን ማን ነው ይሄ አሁን እዚህ ወናፎች ሬዲዮ ላይ መጥተው የሚደሰኩሩ የወያኔ ካድሮች በፍጹም እችን አይነኳትም፣ በፍጹም አይነኳትም። ለምንድን ነው ከአንድ ብሔረሰብ ከአንድ ቋንቋ የመጡ ሰዎች ዛሬ ኢኮኖሚውን 30-40% በየኤፈርት የሚባለው ኮንትሮል ሊያደርጉ? ለምን እንደዚህ አይነት ፕሪቪሌጅ ኢትዮጵያ ውስጥ ይኖራል? አንድ ለምን 95% አማራ የሚባሉ መንግስታት የደርግ መንግስት የጃንሆይ መንግስት ከዛ በፊት የነበሩ መንግስታት በፍጹም ባላደረጉት ሁኔታ አይን ያወጣ አፈት በሌለው ሁኔታ ከላይ እስከ ታች የጦር እዙን 95% የትግርኛ ተናጋሪ ሰዎች የሚቆጣጠሩት? ይህን መመለስ አይችሉም፣ መመለስ አይፈልጉም፣ መልሰውትም አያውቁ። መለሰ ስቱፒድ ኢዴት ብሎ ጋዜጠኞችን እያጣጣለ ተናገረ። አንድ የሴኔት የሴናተር ስሙን መግለጽ አልፈልግም ልዩ ረዳት የሆነ ሰው ምንድን ያለ፣ እኛ እኮ እነኝን ሰዎች እናውቃቸዋለን፣ ማፊያዎች ናቸው። የአንድ አናሳ ብሔረሰብ የበላይነትን ኢትዮጵያ ውስጥ እያስፋፉ እንደሆነ በደንብ እናውቃለን፣ እኛ መረጃ አለን። ነገር ግን እናንተ ምን እያደረጋችሁ ነው ብሎ ነው እኔ አፍ አውጥቶ የጠየቀኝ።
መልካም አቶና፣ ምን
ያለው እውነታ ዛሬ ይሄ ነው።
ልክ መልካም
ያለው እውነታ ይሄ ነው። በእርግጥም የኢትዮጵያ ክብር የኢትዮጵያ ፍቅር ከሆነ እነኚህ ወያኔዎች መመለስ ያለባቸው ዛሬ በእርግጥ የህግ የበላይነት አለ፣ ፍትህ አለ፣ የፖለቲካ እስረኞች ኢትዮጵያ ውስጥ የሉ። ወይዘሮ ብርቱካንን የመሰሉ ጀግና እስር ቤት ውስጥ ዛሬ በወያኔ እስር ቤት ውስጥ እየማቀቁ በሺህ የሚቆጠሩ የኦሮሞ ተወላጆች አማሮች ይህንን ስርዓት ለመብታቸው ብለው የታገሉ በሚማቀቁበት ሁኔታ ምን አይነት ህሊና ያለው ኢትዮጵያዊ ነው ዛሬ የወያኔ አጨብጫቢ ለመሆን የወያኔ አጎብዳጅ ለመሆን ለጥቅሙ ለጥቅማጥቅሙ ብሎ የሚሰለፍ? ህሊና ያለው ሰው ይህንን አያደርግም። መጀመሪያ ነገር እኛ በጋራ እንድንቆም ከተፈለገ በርግጥ ኢትዮጵያ ፍቅር ከሆነ በርግጥ ኢትዮጵያ አንድነት በራይ ጥቅም ከሆነ ክብር ከሆነ ኢትዮጵያ የሁላችንም መሆን አለበት። ኢትዮጵያ የሁሉም በራሰቦች የሁሉም ዜጎች ነጻነትና መብት የተከበረባት የስልጣን የሁሉም የጥቅም የኢኮኖሚ ድልድሉ ፍትሃዊ ሚዛናዊ የሆነባት ዛሬ አለ ብሎ የሚከራከረን ካለ ወይም ሌላ ፕላኔት ያለ ነው ወይም ደግሞ ለጥቅሙ ያደረ ህሊና ቢስ ከርሳም ነው። ዛሬ እነኚ ነገሮች አሉ። መንገድ ተሰራ፣ ግንብ ተገነባ። ሰው ዋት ጨካኝ አረመኔ አምባገነኖች በጣም ብዙ ስራ አገራቸውን አሳድገዋል። ቢያንስ እነሱ አገራቸውን ይወዱ ነበር። እነ ጆዜፍ ስታሊን እነ ሂትለር ሁሉ አገራቸውን ቢያንስ ይወዳሉ። ጨካኛቸው እንደተጠበቀው ነው። አምባገነነታቸው እነሱ እኮ በጣም ብዙ ነገር ገንብተዋል። እነ ቻይና እኮ በ30 አመት ውስጥ የትና ያደርሰዋል። አምባገነኖች ናቸው ግን እነኚህ ኢትዮጵያን የሚጠሉ ነወርዱ ሚያራክሱ ትግራይ ነጻዎች ግንባር ስልጣን ላይ እስካለ ብቻ ድረስ እነሱ በሚቆጣጠሩት ኢኮኖሚ 40 በመቶ ሌላው ደግሞ ያው ሼኩ ነው የሚቆጣጠረው። ሌላው ኢትዮጵያ የተመልካሽ ነው ወይ ፍርፋሪ ያገኛል። እንዲህ አይነት ሚዛናዊነት በሌለበት በኢኮኖሚው በፖለቲካው ነጻነት የህግ የበላይነት በሌለበት የህጉ መለሰ ዜናዊ የትግራይ ነጻዎች ግንባር በሆነበት ከላይ እስከ ታች ከላይ ከፍተኛ ባለስልጣኖች እስከ ቀበሌ እስከ ባንክ ዘበኛ ድረስ የአንድ ቋንቋ ተናጋሪዎች ሁሉንም በበላይነት በሚቆጣጠሩበት ሁኔታ ከላይም ከታችም ሌላውን እንደ መናጆ አድርገው ሌላውን እንደ የበታች አድርገው ሁለተኛ ዜጋ አድርገው እና አዲሱ ለገሰ ምክትል ጠቅላይ ሚኒስትር የሚባለው እንኳን ምንም የራሱ ስልጣን የሌለው ተስፋዬ ገብረአብን አንብባቸዋል። እነ ተፈራ ዋለዋ ምንም ማለት ማይችሉ የትግራይ ነጻዎቹን ግንባር የበላይነት አክሴፕት አድርገው የሚኖሩ አሽከሮች ናቸው። እንኳን እነኚህ እዚህ የሚለፈልፉ ሆዳሞች ከሌላ ብሔረሰብ ለውያን የሚያጎበድዱት ይሄ ሁኔታ ካልተለወጠ ኢትዮጵያ ውስጥ ስታቢሊቲ አይኖርም፣ ሰላም አይኖርም። ይህንን ደግሞ እኛ አይደለም የምንለው፣ ፈረንጆቹ ይከታተሉናል እኮ ያውቃሉ። የትግርኛ ተናጋሪዎች ልዩ የሆነ ጥቅም የበላይነት ነው ዋናው ሶርስ ኦፍ ኢንስታቢሊቲ ብሎ ነው ሬኔ ለፎ የጻፈው በቅርቡ የዛሬ 2 ሳምንት የወጣው ነው አይታችሁት ነው ኦፕን ዲሞክራሲ ላይ ያቀረበው ፔፐር እነ ጄሰን ማክሉ ኢትዮጵያ ወደ ከፍተኛ አምባገነንነት እየሄደች ነው እያለ ነው። ጨርሻለሁ።
እኔ እዚህ ላይ በጣም አጭር ልግባ
ግባ ታማኝ
ይሄ ነገር አምባገነንነትና ዘረኝነትን ስነ እኔ አምባገነን ቢሆን ይሻለኝ ነበር ዘረኛ ከመሆኑ እንደ አምባገነን ሆነው ሁላችንንም ምንም ሳይለዩ ቢያስሩን ቢገርፉን ቢጫኑን እኔ ችግር የለም ዲሞክራሲን ተንፏቀን እንደርስበታለን። ጥያቄ ያለው እሱ አይደለም ዘረኝነት ነው። ዘረኝነት ደግሞ መጨረሻው የመጨረሻ ግቡ መተላለቅ ነው። እሱ ነው የሚያሰጋኝ እንጂ እነሱ ደግሞ ይሄን ገልብጠው የትግራይን ስለሚጠሉ ብለው የመጀመሪያ የንግግራቸው መክፈቻ የሚያደርጉትና በቀላሉ ሰው ያስተባብርልናል የሚሉት ይችን ቃል መጠቀም ነው። እየተናገርን ያለነውን እውነት ግራና ቀኝ ሳትሉ በትክክል እንድታዳምጡ ይፈልጋሉ። ከትግራይ የወጣ ህወሓት ነኝ ብሎ የተደራጀ ኃይል መሰረተ ያ ነው ብሎ በዛ ስም ሰዎችን መልምሎ አደራጅቶ አገሪቷን እየገዛ ነው ያለው። ዘረኝነቱን ደግሞ እኔ አይደለሁም ኢትዮጵያ ውስጥ ፍትህ ዲሞክራሲ እንዲመጣ ብሎ የነበረው ትውልድ በየጊዜው የተለያየ ትግል አድርጓል። ለምሳሌ በቅንነት ተነስተው ኢትዮጵያ ውስጥ ለውጥ እንዲመጣ የኢህአፓ አባል ሆነው ኢህአፓ ሆነው ትግራይ ውስጥ ያመጡ የሸፈቱ ኢትዮጵያውያን ዘር ሳይለዩ የሄዱትን ከክልላችን ውጡ ብሎ የረሸናቸው ህወሓት ነው። ያ የተጠናወተው በሽታ እስከ ዛሬ አልለቀቀውም። ሁሉን ነገር በዘር መነጽር ነው የሚያየው እና በዚህ ላይ የሚነሳውን ተቃውሞ በሙሉ ለማዳፈን የትግራይን ህዝብ ይጠላሉ ይላል። አንድ ሰው ከመሬት ተነስቶ አንድን ህዝብ እንዲህ ሊጠላ ይችላል? ምን ምክንያት አለው? እነሱ ግን መተዳደሪያና ህግ ብሎ በጻፉት ኮንስቲቱሽን ሳንፈልግ አንተ አማራ ነህ የአማራ ክልል ተወላጅ ነህ ይላሉ። አንተ ኦሮሞ ነህ ከኦሮሞ ውጭ ማሰብ አትችልም ይላሉ። እኔ ለምሳሌ ጎንደር ነው የተወለድኩት። ጎንደር ጥሩ መሬት አያስፈልገው? ጎንደር እንደ ሁመራ አይነት የሚለማ መሬት ለጎንደር አይጠቅምም? ይህን ይዤ እንድነሳ ነው የሚፈለገው? ጥሩ ጥሩ መሬት ለእኛ ብቻ ብሎ ፖሊሲ አለ? ግን እንደ ኢትዮጵያዊ ሁመራ የኦሮሞም የጋምቤላውም የሲዳማውም እንዲሆን የኩል አገር ትሆን ነው ጥያቄው? ኖ ኖ ኖ ኖ ጥሩ ጥሩን ለእኔ እንዲህ አይነት ፖሊሲ ያለውን መንግስት ተብሎ እንዴት ሊታሰር ይችላል? ደግሞ የሚያሳዝነው አምባገነን ሆነው እንደፈለጉ ቢያደርጉ ይሻል ነበር እኮ። በዘር ያደራጁት
አጉል ፍቅርም ሲጠነክር አጉል ንዴትም ሲጠነክር መጨረሻው መተላለቅ ይሆናል። ያ ደግሞ አሸናፊና ተሸናፊ አይኖርም። ልጆቻችን እንኳን የሚያድጉበት ሀገር እንዲሆን አይፈቅዱም እነዚህ ሰዎች። በጥላቻ የሚታይ ትውልድ ነው የፈጠሩልን። ይሄንን ኢትዮጵያውያን አስተውለን እንመልከት። ደግሜ ደግሜ የምለው ይሄንን ነው። ለዚህ መንግስት ቡራኬ በሰጠን ቁጥር ይሄንን ነው ፕሮሞት የምናደርገው። ይሄ መንግስት ስፓልት ሰርቷል፣ ህንፃ ቆሟል ምናምን፣ ይህ ሁሉ ኢኮኖሚው አድጓል ምናምን የሚለው ፍልስፍና እኔ እሱ አይደለም ችግሬ። ካደገ እሰየው፣ ተጠቃሚው እዛ ያለው ኢትዮጵያ ነው። ስለዚህ ያ ህዝብ ጥቅሙንም ጉዳቱንም ለይቶ ያውቃል። የዘር ግን የዘር ሀረግ እየተመዘዘ የሚደረግ ክልል ግን በዛ ህንፃ ውስጥ ዘራችን ለይተን ምሽግ አድርገን እንዳንታኮስበት ፈራለሁ። ህንፃ አይደለም አየሩ። የኢትዮጵያ አየር ክልል ውስጥ ያለው የፖለቲካ አየር እኩል ያረገናል ወይ? እኩል እንተነፍሰዋለን ወይ? ያ የተረጋጋና ሰላማዊ የእኩልነት አየር አለ ወይ? አለዛ ይሄ ሁሉ ህንፃ ምሽግ ይሆናል። እንትን ትንቢት እየራገፈ ደግሞ ክፋት እየተመኘው አይደለም። የሰው ልጅ በተናደደ በተገፋ ቁጥር ወደ መጥፎ አውሬነት ስሜት ይሄዳል። ይህ ስሜት እንዳይመጣ የትግራይ ተወላጅ ኢትዮጵያውያን በጋራ እንምከር። የጋራ ቤታችን እንዳይፈርስ ከአሁኑኑ ድንኳን ሰብራችሁ አጥር አፍርሳችሁ ከኢትዮጵያዊ ጋር ተያይዘን ይህን ነቀርሳ ቡድን ይዘን ከስልጣን ይውረድ። አለዛ ደግሞ ቅን የሚያስቡ ኢትዮጵያውያን በአብዛኛው ብሔራዊ እርቅ እንዲመጣ ግፊት ያርጉ። አለዛ አገራችን አደጋ ላይ ነች። ጨርሻለሁ።
አንድ ጊዜ ከፍተልኛል። አንድ ጊዜ ግን ወደዚህ ወደኛው ጋር እንድንመለስ ይሄንን አይ ቲንክ መቅጨት ያለብን መሰለኝ። እዚህ ላይ ብናቆመው ጥሩ ነው። በጣም በበቂ ብለነዋል። ተደጋግሞም እንደተነገረው ከነኚህ ሰዎች ምንም የምንጠይቀው ነገር የለም። በአሁን ጊዜ ግልጽ ሆኖ እንደተቀመጠው ቀደም ብሎ ናምን ብሎታል። አሁን ትግሉ ያለው በኢትዮጵያ ነጻነት የሚያምኑና በትግራይ ነጻ አውጪ መሃል ነው ትግሉ ያለው። በቃ ይሄንን አሁን ማንም ሰው ማንም ከፈለገ ወደ ነጻ ወደ ትግራይ ነጻ አውጪ ሊሄድ ይችላል፣ መብቱ ነው። የኛ ጠላት ነው። ወደ ኢትዮጵያነት ደግሞ ይሄ ኢትዮጵያ ነጻ የማውጣት ጥያቄ ላይ ደግሞ ወደዛ መምጣት ነው። አሁን ወደ ቻይና የሚደረገውም ሰላማዊ ሰልፍ ሌላ ምንም እንትን የለውም። ለዚህ የትግራይ ነጻ አውጪ እርዳታ እየሰጡ ኢትዮጵያኖችን እንዳንገናኝ ኮሚኒኬሽናችን ያበላሻሉ ማአት ነገር እየሰሩብን ያሉት ቻይናዎቹ ጋር። ወደ ቻይናዎቹ ጋር እንመለስና ለኢትዮጵያኖች አፒል እናድርግ፣ ለኢትዮጵያ ነጻ አማኞች አፒል እናድርግ። ምን ቢደረግ ይሻላል ብለን በምንም አይነት ከእንግዲህ ወዲህ የትግራይ ነጻ አውጪ የኢትዮጵያ ለኢትዮጵያ ፍቅር ይኖረዋል፣ ለኢትዮጵያ ለሉዓላዊነት ይቆማል ለምናምን የሚባል እንዲህ አይነት መጃጃል መቆም አለበት። 20 ይርስ አሳልፈናል። አሁን ወደ ቻይናው ንግባ አንዳችሁ ግቡበትና
ኢሳያስ። አዎ፣ በተለይ ቀኑንና ሰዓቱን ጊዜያችን ያለቀ ስለሆነ ያለችን ወደ 5 ደቂቃ ብቻ ናት። በዚህ ይሄንን ሰላማዊ ሰልፍ የተዘጋጀበት አብዩ ምክንያት በዲሞክራሲያዊና የምዕራባውያን ኃይሎች ወያኔ ላይ ያለውን ያስተዳደር ጉለትና ብልሹ አስተዳደሩን አገዛዙን ስለተገነዘቡ ዛሬ የኃይል ሚዛኑን ወደ ቻይና ያዞረበት ሁኔታን እየተመለከትን ነው። ቻይና ደግሞ በአንድ ፓርቲ ስርዓት ወይም ግንባታ ስር የምትተዳደር ሀገር እንደመሆኗ የወያኔን መንግስት እንደምታውቁት በሚሊተሪው፣ በሴኪሪቲው፣ በሁሉም መስክ እየረዳች ነው። ቻይና እጇን ከኢትዮጵያ ላይ ታንሳ የሚል ሰላማዊ ሰልፍ ነው። መቼ እንደሚደረግ እንደገና በድጋሚ ለአድማጮች መነገር አለበት። ወደፊት በተከታታይ ምንድን ነው ቻይና በአፍሪካ ሀገሮችም ሆነ በተለይ በኢትዮጵያ ላይ ምንድን አይነት ችግሮች እየፈጠረች እንዳለች ወደፊት እንመጣበታለን። ቀደም ብለንም ያቀረብነው ዝግጅት አለ በሱ ዙሪያ ላይ። እስቲ አንድ ሁለት ሀሳብ ስጡበትና ዝግጅታችን ማጠቃለል እንገደዳለን። ስለ ሰላማዊ ሰልፉ ናምንን ልጠይቅ እንደገና ቀኑን ሰዓቱ።
በጣም ጥሩ። ያው ቀደም እንዳልኩት ይህ ሰላማዊ ሰልፍ በጣም በጣም አስፈላጊ ሰላማዊ ሰልፍ ነው። ለሁሉም ኢትዮጵያ ሀገር ወዳዶች አፒል የምናደርገው ዛሬ ኢትዮጵያ ህዝብ መረጃ የተከለከለው ዛሬ ኢትዮጵያ ህዝብ የአሜሪካ ድምፅን የማያዳምጠው በጣም በህዝብ ዘንድ በአጭር ጊዜ ተወዳጅነት ያገኘውን የኢትዮጵያ ሳተላይት ቴሌቪዥን ማየት የማይችለው ቻይና የሚባል ሀገር ለዚህ አፋኝ ስርዓት በሚሰጠው የቴክኖሎጂና የኤክስፐርቶች እርዳታ ነው፣ የስልጠናም ጨምሮ። ቻይና በጣም በሀገራችን ውስጥ ሌላም ብዙ አስከፊ ነገሮች እያደረጉ ነው። ልዩ ልዩ ፕሮጀክቶች ላይ የቻይና ኢትዮጵያ ውስጥ እንዳላቸው ይታወቃል። በዛ ሁሉ የኢትዮጵያኖች ምን ያህል እንደሚጨቆኑ፣ ምን ያህል በደል እንደሚደርሰባቸው ብዙ መረጃዎች እየወጡ ነው። ያንን ትተን ግን ዛሬ ለአፈናው፣ ለጃሚንጉ፣ ለሚደረገው በዜጎች ላይ የስልክ የኢሜይል ጠለፋ የሚደረገው ስልጠናው፣ መሳሪያው ድጋፉም የሚመጣው ከቻይና ነው እና ይሄንን ለመጮህ ይሄንን የቻይና መንግስት እጅን አንሳ ከኢትዮጵያ ላይ ለዚህ አፋኝ ዘረኛ አገዛዝ የምታደርገው ወደፊት ከኢትዮጵያ ህዝብ ጋር ያጣላል ብለን መጮህ አሁን ግዜው ነው ወቅቱ ነው ይሄንን ለማጋለጥ ይሄንን ለመጮህ ሁሉም ኢትዮጵያዊ በሐሙስ ቀን ከ3 ሰዓት ከጠዋቱ 3 ሰዓት 9 AM ጀምሮ በቻይና ኤምባሲ እንዲገኝ ኢንተርናሽናል ድራይቭ ላይ በሚገኘው በቻይና ኤምባሲ እንድትገኙ በኢትዮጵያ በአፈና መዳፉስ ባለው በኢትዮጵያ ህዝብም አፒል እናረጋለን።
መልካም ሌሎች አበበ ቅድም አንድ ሐሳብ ልትጨምር ያሰብከውን ሐሳብ ተቀለለ በዚህ በሰላማዊ ዘልፉ ላይ ያለውን ጥሪህን ጥሪያችሁን አስተላልፉ እንደ ግብረ ኃይሉ።
እንግዲህ ቦታው 3505 ኢንተርናሽናል ፕሌስ ነው ቻይና ኤምባሲ ነው የሚደረገው። እንደው ግዜ ስለሌላ አጥራድጌ ለመናገር የዚህ ሰልፍ አላማ አዲስ ምዕራፍ ከፋች ሰልፍ ነው ብዬ ነው ማስበው። ምክንያቱም ቻይና ኢትዮጵያን መንግስት ማንኛውንም አይነት ማፈኛ መሳሪያ መስጠት ሆነ ልዩ ልዩ ነገር ማድረግ ማየት ያለብን አዲስ አይነት ሁለት ፍሮንት ሊፈጠር ነው። ድሮ ኮሙኒዝም እና ካፒታሊዝም ተብሎ ሶቪየት እና አሜሪካ ምን ያህል ለዲክታተሮች አንዱ ለአንዱ የመደበቂያ እንደነበሩ ምናቀው አይ ቲንክ እሱ ነገር ሊመለስ ይመስለኛል። ዝም ብለን ካየ ነው ዲክታተሮች በሙሉ በተለይ አፍሪካን መሪዎች እየተደበቁ ያሉት አሁን ቻይና ጉያ ውስጥ ነው እና አዲስ ነገር እየመጣ ነው። ይሄን ምዕራባዊ ሚዲያ በሙሉ እንዲያውቀው ምዕራባውያን ደግሞ ዲክታተሮችን በተለይ በጣም መናገር ፈልገው የአሜሪካ ፎሪን ፖሊሲ እያሉ ያሉት የሚገባን ከሆነ አሜሪካኖች እያሉ ያሉት if you are a dictator and if you work for us it's okay we'll give you money and gun ማለት ዲክታተር ሆነ ለኛ የምትሰራ ከሆነ ጠበንጃና ገንዘብ እንሰጣለን ዲክታተር ሆነ እኛን ዞር በሉ ምትል ከሆነ ዲሞክራሲን እናመጣባለን ነው አሜሪካኖች እያሉ ያሉት። ቻይና ደግሞ እያለች ያለችው human rights ሰብአዊ መብት ምርጫ ምናምን ገደል ይግባ አንተ ብቻ በጥሬቃና በልዩ ልዩ ነገር ከኔ ጋር መስራት ከፈለክ አገርህን ወገንህን ቀጥቅጠህ እንድትገዛ ማንኛውን ነገር አደርጋለሁ ነው እያሉ ያሉት እና እነዚህን ሁለት ነገሮች ለይተን ማስረዳት መቻል አለብን። ጊዜ ቢኖርና በሰፊው ብንዋይ ደስ ይለኛል። በአንድነት የሬዲዮ ፕሮግራም ይቀጥላል 4 ፒኤም ላይ አሁን የምታዳምጡ አድማጮች ከ4 ፒኤም መሰለኝ የአንድነት ዲሲ ሜትሮ ሬዲዮ በዛማ ይቀጥላል እና እንደገና እንመለስበታለን።
በተለይ በተለይ ቀደም ሲል የተነሳውን ነጥብ እንደ መጨረሻ ሀሳብ ከሰላማዊ ሰልፍ ሁለትቁ በዚህ በአካባቢያችን ያሉ ለወያኔ የሚያገለግሉ ለወያኔ ጥቅመኞች የሆኑና ራሳቸውን ከፖለቲካ ነጻነን ብለው ሁለት ግር አርገው ሁለት ባላት ከላይነት አካያድ ያላቸውን የማጋለጡ ዘመቻ በተለይ እንደዚህ አይነት አሁን በኢትዮጵያ ነጻነት ዙሪያ ሁላችንም የተሰባሰብን ኃይሎች የማጋለጡን ስራ መሰራት አለበት። ሚዲየሞች በተለይም የህዝብ መገናኛ ዘዴዎች የህዝቡ ህሊናንን እስካልን ድረስ እነዚህ ነገሮች ለህዝቡ የማቅረብ ግዴታ አለብን። ታማኝ ናምን አበበ ከልብ ነው እናመሰግነው ወደፊትም እንዲሁ እንደምንገናኝ።
አንድ ደቂቃ እንደው ለአካባቢያችን ኗሪ ባለፈው 20 አመት ብዙ ታውረድ ብዙ ከፍና ዝቅ ብዙ መከዳ ብዙ ነገር አይተናል ግን ተምረናል። እዚህ አካባቢ ያለነው ኢትዮጵያውያን ተምረናል። ዛሬ እንደምትሰሙት ነፃነት ለኢትዮጵያ አዲስ ድምጽ ራዲዮ አንድ ላይ ናቸው። ሌሎችም አሉ። ከአሁን በኋላ የተነጣጠለ ድምጽ እንደሌለ እንድታውቁት እዚህ አካባቢ የህብረት የአንድነት ኃይሉ እየጠነከረ መሆኑን በቅርቡ ሁሉንም የሚያስተባብርና አንድ ኃይል ሆኖ የመውጣት ስራ እየተሰራ መሆኑን ህዝቡ እንዲያውቀው ነው። ከእንግዲህ ተነጣጥለን ወደ ጎን የለም አንድ ላይ አብረን አንድ ድምጽ እንደምንሆን እንድታውቁት እናንተም በዚሁ ትብብራችሁና ድጋፋችሁ እንዳይለይ ድምጽ ሆኖ ለሚያገለግሉን የአንድነት ኃይል ሬዲዮችም ብርታትና ድጋፍ እንድትሆኗቸው ጥሪ ለማቅረብ ነው።
እግዚአብሔር ይስጥልኝ። የኛ ነው ጥሪ ነው ያሰማው። ታማኝ ከልብ ነው እናመሰግነው። በተረፈ አድማጮቻችን የዛሬውን ዝግጅት በዚሁ አጠናቀቅን። ሳምንት እስከምንገናኝ ድረስ
መልካም ሳምንት።
ወይዘሮ ብርቱካንን የመሰሉ ጀግና እስር ቤት ውስጥ ዛሬ በወያኔ እስር ቤት ውስጥ እየማቀቁ በሺ የሚቆጠሩ
መልካም። እንግዲህ ወደ ውይይቱ እንደገና ተመልሰን እንምጣ። ቅድም ያነሳሁትን ሀሳብ እስቲ አንዳችሁ አንሱትና በሱ ላይ እንወያይበት። ወይ ታማኝ ወይ ናምን፣ በተለይ እንድትናገሩበት የፈለግኩት አንደኛው ሽብርተኝነት የሚለውን ሀሳብ ወይም ጽንሰ ሀሳብ ለነሱ በሚስማማቸው መንገድ አድርገው በመጠቀምና በዲፕሎማሲው ዓለም ደጋፊ
ቀደም ሲል የሰማችሁትን ነጻነት ለኢትዮጵያ የሬዲዮ ፕሮግራም ያቀርበላችሁ ነጻነት ለኢትዮጵያ ነበር።
Do you know why starting your college career at Northern Virginia Community College is a smart decision? Your NOVA degree guarantees admission to all the well-known Virginia four-year colleges and universities. You heard that right. If you complete a degree at NOVA, admission is guaranteed to any of those prestigious institutions. You'll save thousands of dollars during your first 2 years of college while getting a quality education with NOVA's small classes and personalized attention. In this uncertain economy, be smart. Start at NOVA, then transfer through the college's guaranteed admissions agreements. Check out NOVA's website for the list of participating colleges. Spring classes begin January 11th. Get started today by calling 703-323-3000. And don't forget to ask about financial aid that can make college even more affordable. Make the smart decision. Northern Virginia Community College. 703-323-3000. Or go to nvcc.edu.
In the face of uncertain markets, many are turning to financial products they consider more dependable. That's a key reason why many people are taking a closer look at annuities. This is especially true for those planning for retirement. An annuity is a contract between you and an insurance company that allows you to deposit a specific amount of money. In return, the insurer makes payments to you or another person, such as a surviving spouse, over a period of time. You can choose payments that last a lifetime or for a period of time that you specify. You can also choose how you'll pay for it, in a single premium or periodic payments. According to the Insurance Marketplace Standards Association, if you're considering an annuity, remember, no single plan is best for everyone. For a free consumer's guide to annuities in either English or Spanish, visit imsaethics.org. A reminder from New World Radio, AM 1120, WUST.
Radio station WUST AM 1120 has weekend and weekday program time available at reasonable rates. Interested persons should contact the radio station at 703-532-0400 during business hours to find out more about this worthwhile opportunity. Again, the telephone number is 703-532-0400 during business hours. 703-532-0400.
Hello, doctor.
Hi, and who is this little girl?
This is Vanessa.
Hi, Vanessa. What seems to be the problem today?
She's always sick. Always.
That's because she's a kid, and kids always get sick.
She keeps getting infections. It worries me.
You're a mommy. That's your job.
Exactly. That's why I worry.
If your child is repeatedly sick, it may be PI. Primary immunodeficiency, a defect of the immune system, affecting as many as 1 million Americans. The only way to rule it out is by